የፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በአቃቤ ሕግና አራት የኦሮሞ ፌደራላዊ ኮንግረስ አመራር አባላትን ጨምሮ በ22 ተከሳሾች መካከል ባለው ክርክር አምስቱን በነጻ አሰናበተ። አቶ በቀለ ገርባ በመደበኛው የወንጀል ሕግ መሰረት እንዲከላከሉ ሲወስን፣ ሌሎች ተከሳሾች በሽብር ወንጀል በመሳተፍ በሚለው ድንጋጌ ስር እንዲከላከሉ በይኗል። መለስካቸው አመሃ ዝርዝሩን ይዟል።
ፍርድ ቤቱ ተራፋዱ ላይ እንደተሰየመ አቃቤ ሕግ ያቀረበውን የክስ አቤቱታ በአጠቃላይና የእያንዳንዱ ተከሳሽ ተሳትፎ ነው የተባለውን የወንጀል ድርጊት አንብቧል። የቀረበውን ክስ ተከሳሾች ክደው መከራከራቸውንም አስታውሶ የአቃቤ ሕግን የሰውና የተለያዩ ማስረጃዎች በዝርዝር አስተምቷል። ፍርድ ቤቱ የቀረበውን ክስና አቃቤ ሕግ ክስን ያስረዱልኛል ያላቸውን የሰዎችና የሰነድ ማስረጃዎች መዝኖ ብይን ሰጥቷል። በዚህ መሰረትም የኦሮሞ ፌዴራላዊ ኮንግሬስ የአመራር አባላት አቶ ጉርሜሳ አያኖ፣ ደጀኔ ጣፋ፣ አዲሱ ቡላላ እና አቶ በቀለ ገርባ በጸረ ሽብር አዋጁ ስር የሽብር ወንጀል ፈጽመዋል በሚለው አንቀጽ ተከሰው ነበረ። ቢሆንም አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ እና አቶ አዲሱ ቡላላ በተከሰሱበት አንቀጽ ሳይሆን ከዚያ ዝቅ ባለ የጸረ ሽብር አዋጁ አንቀጽ ስር እንዲከላከሉ በይኗል። አቶ በቀለ ገርባን በተመለከተ ግን የቀረበባቸው ማስረጃ ሙሉ በሙሉ የሽብር ወንጀልን አያስረዳም በማለት በመደበኛ ወንጀል ሕግ እንዲከላከሉ በይነዋል። ከዚህ በተጨማሪም ፍርድ ቤቱ አቶ ጭምስ አብዲሳ፣ አቶ ፍራውል ቶላ፣ አቶ ጌታቸው ደረጀ፣ አቶ አሸብር ደሳለኝና አቶ ሀልካሙ ቆንጮራ የተባሉ ተከሳሾችን መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። 13ቱ ቀሪ ተከሳሾች ደግሞ በተከሰሱበት የጸረ ሽብር አዋጅ ስር እንዲከላከሉ ፍርድ ቤቱ በይኗል። አቶ በቀለ ገርባ የተከሰሱበት የወንጀል ድርጊት ህገ መንግስታዊ ስርዓቱን በኃይል ለመናድ ጉልህ ያልሆነ ቅስቀሳ ተግባር ፈጽመዋል የሚል ነው። ይህ የወንጀል ድርጊት ዋስትና አያስከለክልም ሲሉ ጠበቆቹ የዋስትና ጥያቄ አቅርበው ነበረ። ከጠበቆቻቸው አንዱ አቶ አማሃ መኮንንን እንዲያብራሩልኝ ጠይቄያቸው ነበረ።
በእኛ በኩል በሌላ ምክንያት የራስ መብት ሊከለከል ይገባል ብለን አናምንም። ይህንን አቤቱታ ለማቅረብ ሞክረን ነበረ። ነገር ግን ፍርድ ቤቱ አንደኛ ቀኑ ሙሉ ብይኑ ሲነበብ ነው የዋለው። ከዚህ አንጻር በጽሁፍ አቤቱታ አቅርቡና አቃቤ ሕግ ማስተያየት ተሰጥቶበት የሚሰጥበት አድርገን ወደ ውሳኔ እንሄዳለን ስለተባለ በነገ ሁለት ይህንኑ የዋስትና መብት ጥያቄውን በጽሁፍ ለማቅረብ
በመጨረሻም ፍርድ ቤቱ ተከሳሾች መከላከያቸውን ከነሐሴ 8 እስከ 12 ባሉት ቀናት እንዲያቀርቡ ትዕዛዝ ሰጥቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።